ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀመረ።
በጣም ለሚረብሽው በጣም ያደርሽበት የተወለድሽበት አካባቢ ጦር ሜዳ እንኳን እንደው ምታያቸው አካባቢ ውስጥ ቦታዎች ላይ ትታያች ካምፔር ጋር ቆመሽ ሁለታች ብታይ በጣም ነው የሚያደርገው፣ በጣም ነው የሚረብሽው።
ወቅታዊ ሁኔታና እንዲሁም ደግሞ ሌሎች ስፖርት ነክ ዘገባዎችም አሉን። ኤደን ገረሙ የምሽቱን መሰናዶ በመምራት፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ባለስልጣናት የአዲስ አበባ ከተማን ለማልማት በያዙት እቅድ መሰረት በታሪካዊቷ ፒያሳ የተካሄደው ፈረሳ ነዋሪዎቿን ለከፍተኛ ሀዘን ዳርጓል። ተቾችም መንግስት የአዲስ አበባ የኮሪደር ልማት ብሎ የጀመረውን የከተማ እድሳት እቅድ ህንጻዎችን ከማውደም ባለፈ ማህበራዊ ትስስርን እያፈራረሰን ይላሉ። የአጃንስ ፍራንስ ፕሬስ ያደረሰን ዘገባ ስመኝሽ ቆየ ካነጋገረቻቸው ነዋሪዎች ጋር አርጋ እንደተከታዩን ዘገባ አሰናድታለች።
ለወጣቷ ሰሚራ ፒያሳ የኢትዮጵያ ርዕሰ መዲና አዲስ አበባ እንብርትና የዘመናዊነት አውራ ብቻ አይደለችም፣ እትብቷ የተቀበረበት ታሪካዊ የትውልድ ቦታዋም ናት። ሰሞኑን የከተማው አስተዳደር በሚያካሄደው የኮሪደር ልማት አብዛኛው የፒያሳ አካባቢ በመፍረሱ ሰሚራ በከፍተኛ ሀዘን ውስጥ ትገኛለች። ታሪካችንና ማንነታችን የጠፋው ትላለች በጥልቅ ማዘኗን ስትገልጽ። የኢትዮጵያ ባለስልጣናት ከተማዋን ለማዘመን በያዙት እቅድ መሰረት ባለፉት ሳምንታት አፈርገፊ ቡልዶዘር መኪናዎች በፒያሳ ስፍር ቁጥር የሌላቸውን ህንጻዎች አፍርሰዋል። አንዳንዶቹ ደግሞ ከመቶ ዓመት በላይ እድሜ ያስቆጠሩ ናቸው። በአንድ ወቅት ደማቅ የነበሩ አካባቢዎች አሁን ወደ አዋራማ የቆሻሻ ክምር ተለውጠዋል። የአካባቢው ነዋሪዎችም ያለበቂ ማስጠንቀቂያ ቤታቸውንና የንግድ ስፍራቸውን ለቀው እንዲወጡ ተደርገዋል። በኢትዮጵያ የመጀመሪያው የባክላባ መጋገሪያ ከነበረው ኬክ ቤት እስከ ወርቅ መሸጫ ሱቆችና በጣም ብዙ ሰዎች ይሰበሰቡባቸው እስከነበሩ ኬክ ቤቶች በርካታ ታሪካዊና ተወዳጅ ቦታዎች ሙሉ ለሙሉ ጠፍተዋል። በፒያሳ ተወልዶ አድጎ እዚያው በንግድ ስራ ይተዳደር የነበረው ዮናታን ኃይሉ ከሲኒማ አምፒር አንስቶ ፒያሳን ወደ ታች መመልከት ይረብሻል ሲል ስሜቱን ለአሜሪካ ድምጽ አጋርቷል።
በጣም የሚረብሽው በጣም ያደርሽበት የተወለድሽበት አካባቢ ጦር ሜዳ እንኳን እንደው ምታያቸው አካባቢዎች ውስጥ ቦታዎች ላይ ትታያለሽ። ከአምፒር ጋር ቆመሽ ሁለታች ብታይ በጣም ነው ልብ የሚያደርገው፣ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በሚያሳዝን ሁኔታ ነው፣ በጣም ነው የሚረብሸው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 ዓመታትን በፒያሳ ኖሮ አሁን ደግሞ ልጆቹን በዚያው እያሳደገ ነበር። ከልጅነት እስከ ዕውቀት የኖረበት ፒያሳ ግን እንደሚፈርስ በተነገረው ሁለት ሳምንት ባልሞላ ጊዜ ውስጥ ታሪክ ሆኗል ይላል።
እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማል? ጎረቤት እትዬ ነሽ ይሰማቸዋል። ልብሳቸውን ይማረው እናትና አባቴ በሕይወት የለም። ቢኖር አቶ ማረጃ ምን ይሰማውታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ሕይወታችሁ ምንድን ነው፣ ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልሲቲዎች እኮ ተከብረው ይኖራሉ አይደል? አይ ነው አሁን የሰው ልጅ ያደጉበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር ክፉ ጎረቤት ይናፍቃል እኮ። ባን ወድም በግድ እኮ ወጣን አይደል? ወረዳ ብትሄጂ ክርክር ነው። በስነስርዓት የሚያናግርሽ የለም። ለምትችል ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
የሰላሳ ዓመቷ የመንግስት ሰራተኛ ሰሚራ ደግሞ እጅግ የምንወዳቸው የነበሩ ብዙ ታሪኮቻችን ወድመዋል ትላለች። አጃንስ ፍራንስ ፕሬስ እንዳናገራቸው በርካታ የፒያሳ ነዋሪዎች እርሷም ሊደርስባት የሚችለውን አጸፋ በመፍራት ትክክለኛ ስሟ እንዲጠቀስ አትፈልግም። የአካባቢው ባለስልጣናት ሰሚራ ተወልዶ ያደገችበት ቤት እንደሚፈርስ ለቤተሰቦቿ ያሳወቁት የሚፈርስበትን ትክክለኛውን ቀን ሳይነግሩን ነው ትላለች። ያንደስ አልጅነት የሆነችውና በችኮላ በተፈጸመው ርምጃ በጠፉና በተጎዱ የቤተሰቦቿ ትዝታዎች ሀዘን ውስጥ የምትገኘው ሰሚራ በሳምንቱ ውሃና መብራት አቋረጡብን ከዚያ ባንድ ቀን ከግማሽ ቤቱን እንድንለቅ ማስጠንቀቂያ ሰጥቶን ስትልም ሂደቱን ታስረዳለች። ሌላው የፒያሳ ነዋሪ ሳሚም ተመሳሳይ ታሪክ ይናገራል። የአባቱ ንብረት የሆነውን የሳሚን የማተሚያ ቤት ንግድና ሌሎች ሱቆችን ያዘው ህንጻ ሲፈርስ የነበረውን ሁኔታ ሲያስታውስ ሁሉም ነገር በብርሃን ፍጥነት ወደ አለመኖር ተለወጠ ይላል ሳሚ። የራሴ ሱቅ ነበረኝ አሁን ግን ምንም የለኝም የሚለው የ40 አመቱ ጎልማሳ አሮጌ ሊሆን ይችላል ቆሻሻ ግን አይደለም ለኛ ቅርሳችን ነው ሲል ሀዘኑን ይገልጻል። ተቾችም መንግስት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ አድሳትና የማስዋብ እቅድ ነባር ህንጻዎችን ከማውደም ባለፈ ከልዩ ልዩ የማህበረሰብ ክፍል የተውጣጡ ሰዎች በፒያሳ የገነቡትን ማህበራዊ ትስስርም ያፈራረሰ ነው ይላሉ። አቶ ኤርሚያስ ተሰማ የስነ ህንጻና የከተማ ልማት ባለሙያ ናቸው።
በእጅም እድሜ ማስቆጠሩ መንደሮች ውስጥ ያለው ማህበራዊ ህይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በእድሜ የገፉ አዛውንት ቢኖሩም በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆኑ ሮጦ የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስሮች የተሳሰሩ ናቸው። አንዳንድ አሉ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባባሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆነው የሚኖሩ ሰዎች አሉ። እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይህ የነበረው ማህበራዊ ትስስር እና ይህ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደሰበት ጊዜ አንደኛ ሙሉ በሙሉ በአንድ ያናደርገውን በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል፣ ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህንን ማህበራዊ ትስስር መጠበቅና ሰዎቹን ከአካባቢያቸው አለመንቀል ነበረ።
በአራዳ ክፍለ ከተማ የሚገኘው አካባቢ ፒያሳ የሚለውን ስያሜ ያገኘው እንደ አውሮፓውያን አቆጣጠር በ1930ዎቹ ኢትዮጵያን ወሮ ቦታውን በተቆጣጠረው የጣሊያን ሙሶሎኒ ኃይሎች ነው። እስካሁን ስያሜውን እንደያዘ የዘለቀው ፒያሳ በ20ኛው መቶ ክፍለ ዘመን መባቻ ላይ ሰፊ የገበያ ስፍራ ሆኖ ተገነባ። የአንትሮፖሎጂ ባለሙያው ዶሚኒክ ሃራሬ ስለ አካባቢው ሲያስረዱ ከ1889 እስከ 1913 ዓመተ ምህረት በነገሱት በዳግማዊ አጼ ሚኒሊክ ጊዜ አራዳ የኢትዮጵያ የንግድ ልብ ትርታ ነበር ይላሉ። የአዲስ አበባ አሮጌዋ ፒያሳ የተሰኘ መጽሐፍ የጻፉት ሃራሬ ታላላቅ የንግድ ቤቶችን ያስፋፉ ህንዶች፣ አርመናውያን፣ ግሪኮች፣ ፈረንሳዮችና ኢትዮጵያውያን በገበያው ዙሪያና በአቅራቢያው ባሉ መንገዶች መስፈራቸውን ያወሳሉ። ይህ ዓለም አቀፋዊ ማህበረሰብ የተለያዩ የስነ ህንጻ ተጽዕኖችን ማሳደር የቻለ ልዩ ከተማ መፍጠራቸውንም ያስረዳሉ። እንደ አውሮፓውያን አቆጣጠር ከ1920ዎቹ ጀምሮ ነጋዴዎች የሚያስተዳድሯቸው መጋዘኖች ከአነስተኛ ኪዮስኮችና ሱቆች ጎን ለጎን ስራቸውን ቀጥለው ነበር። ሀብታም ነጋዴዎችና ባለስልጣን የሚኖሩባቸው በሚያማምሩ ድንጋዮችና እንጨቶች የተሰሩ ቪላ ቤቶችም ከመጠነኛ ቤቶች በትይዩ ህብረት ፈጥረው ኖረዋል። በቅኝ ገዢዎች ከተገነቡ የከተሞች ልማት ጋር ሲነጻጸር ፒያሳን ልዩ የሚያደርገው ከሌሎች የአፍሪካ ዋና ከተሞች በተቃራኒ አፍሪካዊ ባህሪን በልዩነት ይዞ መገንባቱ ነው ይላሉ የስነ ህንጻ ባለሙያው ፒት ኔደር። የአዲስ አበባ ቤቶች የተሰኘውንና ከተመሰረተችበት ከ1886 እስከ 1936 ዓመተ ምህረት ድረስ ያለውን የኢትዮጵያ ከተማ ቅርሶች የሚዳስሰውን መጽሐፍ የጻፉት ኔደር ከተማዋ ይበልጥ እየለማች በሄደች ቁጥር በተመሳሳይ መፍረሶችና መፈናቀሎች ውስጥ ማለፏን ያወሳሉ። ያሁኑ ፈረሳ ለየት የሚያደርገው ግን እየደረሰ ያለው ውድመት መጠንና ብዙ መኖሪያ ቤቶች በተመሳሳይ ጊዜ እየፈረሱ መሆናቸው ነው ሲሉም ያብራራሉ። የስነ ህንጻና የከተማ ልማት ባለሙያው አቶ ኤርሚያስ እንደ ፒያሳ ያሉ ከተሞች በምን መልኩ መጠበቅ እንደነበረባቸው ያስረዳሉ።
በጣም እንዲህ ክሪቲካል ወይም ደግሞ በጣም አንገብጋቢ ነው ያቸው እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችን የሚያሳዩ ናቸው ብለን እናስባቸዋለን። ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት የቶ አዳዲስ እዛ ጋር የሚጨመሩ ጥቃቅን የሚሆኑ ተለቅተለቅ ያሉ የሚሆኑ ህንፃዎች፣ ግንባታዎች፣ ማንኛውም ነገሮች ህግ ይወጣላቸው እና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ህግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም፣ በመንገድ ዳር ያሉትን ህንፃዎች አንነካም። እነኝህ ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች ነገሮችን ነው ባንጠብቅ ችግር የሌለው ብለን ተነጋግሩ በባለሙያዎች ጊዜ ተወስዶ መታሰብ እና መወሰን ያለበት ነገር ነው።
እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ በመሃል ፒያሳ ያስገነቡትን የአድዋ ሙዚየም አሳንጸዋል። በካ ተራራ ላይ በብዙ ሚሊዮን ዶላር የሚገነባውን ቤተ መንግስት ወይም የጫካ ፕሮጀክትና በርካታ ግዙፍ ፕሮጀክቶችንም አስጀምረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊዮን በላይ ሰዎች በግጭትና በአየር ንብረት አደጋዎች ምክንያት አስቸኳይ እርዳታ በሚሹባት ሀገር ውስጥ እየተካሄደ ያለው የዚህ አይነቱ ከፍተኛ ወጪ የሚጠይቅ ቅንጡ ግንባታ ግን በብዙዎች ዘንድ ጥያቄ ፈጥሯል። በሀገር ውስጥ የሚታተመው ሪፖርተር ጋዜጣ ይፋዊ መረጃን ጠቅሶ እንደዘገበው በፒያሳ የሚታወቁ 56 ህንፃዎች ሙሉ ለሙሉ ወይም በከፊል ፈርሰዋል። የኢትዮጵያ ቅርስ ባለስልጣን ዳይሬክተር አቶ አበባው ያለው መስሪያ ቤታቸው የሀገሪቱን ቅርሶች ጉዳት እንዳይደርስባቸው በቅርበት እንደሚከታተል ይናገራሉ። በቅርቡ ለጋዜጠኞች እንደገለጹት ግን የህንፃ አድሜ ብቻውን ለቅርስነት ማዕረግ ብቁ አያደርግም ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበበም ሊሰሩ የታቀዱት ሰፋፊ መንገዶች፣ የብስክሌት መጓጓዣዎችና የልጆች መጫወቻ ሜዳዎች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ናቸው ሲሉ ፕሮጀክቱን ደግፈው ተሟግተዋል። እኛ ማፍረሳን ጀምር አንዳንድ አካባቢዎች መውደቅ ጀምረው ነበር ያሉት ከንቲባ ተጠብቀው ሊቆዩ የሚገባቸውን ትዝታዎች ግን ጠብቀናል ብለዋል። በፒያሳ ፈረሳ የተካሄደባቸው አብዛኞቹ ቦታዎች ለጨረታ እንደሚቀርቡ የከተማው ማዘጋጃ ቤት ባለስልጣናት አስታውቀዋል። ከመኖሪያቸው ለተፈናቀሉት ሰዎች ደግሞ የገንዘብ ካሳና የለውጥ ቦታ እንደተሰጣቸው ቢገልጹም ነዋሪዎቹ ግን ቅሬታቸውን በማሰማት ላይ ናቸው። ለአብነት ያክል ላለፉት 30 ዓመታት ፒያሳ ላይ በንግድ ተተዳደር የነበረችው አዚብ በለውጥ የተሰጣት መሬት ከመንገድ የራቀና ለመኖሪያ ቤትም ሆነ ለንግድ ግንባታ የማይመች ነው ትላለች። ሰሚራም የተሰጣት ኮንዶሚኒየም ቤት የሚገኝበት ህንጻ መስኮት፣ በርና መጸዳጃ ቤት ያልተገጠመለት፣ ውሃና መብራት በቅጡ ያልተሟላለት ራቁቱን የቆመ ህንጻ ነው ትላለች። ይብሱኑ እንስሳትን ለማኖር እንኳን ተስማሚ አይደለም በማለት ታማርራለች። ሰሚራ እንደምትለው በአንድ ወቅት ጠንካራ ማህበራዊ ትስስር የነበረው የፒያሳ ህዝብ አሁን በየቦታው ተበትኗል። ወደፊት ልጆቻችን ስለ ቅርሶቻችንና እኛ ስላደግንበት ቦታ ሲጠይቁን ምንም የምናሳያቸው ነገርም አይኖርም ትላለች። በአሜሪካ ድምጽና በአጃንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዘገባዎቻችን ይቀጥላሉ። በመቀጠል ደግሞ የምናስተዋውቃችሁ ስፖርት ፎር ቼንጅ የተባለ ለትርፍ ያልተቋቋመና ወጣቶችና በስፖርት ትስስር ላይ የሚሰራ ተቋም ነው። ወደ ዘገባው።
የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ 200 የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስራዋን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ኮችንግ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል ነው የሚገርምሽ። በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር የሚገርምሽ፣ እኛ ብዙ ስልጠና የሚመስለን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን፣ ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፈርዘር ከኳሱ ጎን ያለውን ነገር ነው ብዙም ነገር የሚያስተምሩሽ እና በጣም ብዙ ማናቀው በእግር ኳሱ በጣም አሁን አንፈንድ ነው እኮ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ልጆች ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም በምንድን ነው በቃ ባልጠበቁት መንገድ እነሱ ጋር ነው በመጀመሪያ ጊዜ ብዙ ኮቾች እኔ ብቻ ሳይሆን ብዙ ኮቾች አዋይርነሱን የሚያገኙት። ከዛም በመነሳት እኛ አሁን ብዙ የምናስተምራቸው ልጆች አሉ እንደነሽ በተፈጥሮ ናቹራል ያገኙት ኢንስፕሪንት ነገር አለ አይደለ፣ ተመርኩዘን እግር ኳስ ተጫዋች ነገ ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት እናስተምራቸው ልጆች አሉ።
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ አላማ መሆኑን የተቋሙ መስራች እና ዋና ስራ አስፈጻሚ አሃዱ ገብሩ ይናገራል።
እነዚህ ነገሮች እንሰራ አራት መሰረታዊ ምሰሶዎች አሉ ወይም ደግሞ የተመሰረተባቸው ዋና አላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ ማስተር ወይም በእንግሊዝኛው ስልሽ ይችላል የኔትወርክ ኤንድ ፓርትነርሺፕ ፕላትፎርም ማስተርና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ያቱም 2030 አጀንዳ የነሱ እንደመሆኑ መጠን፣ ከዛ በመቀጠል የፕራይቬት ሴክተር የተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርኩሽ በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጪ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ፣ ስፖርት እንደመሰራ የሚጠቀሙ መንግስታዊ ያልሆኑ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማስተሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያ አላማችን።
ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል።
ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሬፊጂውን፣ ማርጂናላይዝ የሆኑ ደግሞ ይሄ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒላራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ የተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻው ፒላራችን የምሰራበት ዲጂታላይዜሽን ነው።
የስፖርት ፎር ቼንጅ መስራች አዱ ገብሩ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል።
የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየን እንገኛለን። ጀንደር ኢኳሊቲ ጎል 5 ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል 10 ላይ ሬዲዩስ ኢንኳሊቲስ የሚለው ለምሳሌ አሁን ኢኳል ፔ ሴቶችም ወንዶችም በስራም ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች ቻሉ። ጎል 13 ላይ የክላይሜት አክሽን ያለ ስለዚህ እዛ ላይ የተለያዩ ክስቃሴዎች አሉ። ከዛ በተጨማሪ ጎል 16 በተለይ ከከተማ ጋር ከኢንስቲትዩሽን ጋር ሰስተናብል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል 17 ላይ ፓርትነርሺፕ ፎር ዘ ጎልስ እና በትልቁ የምናምንበት የኛም ድርጅት መሰረት በጋራ መስራት አለበት እና ፓርትነርሺፕ ያስፈልጋል የሚለው አሰ ፋውንዴሽን ነው።
የእግር ኳስ አሰልጣኛ አባይነሽ በስፖርት ፎር ቼንጅ አማካኝነት ያሰልጣኙ ስልጠና አድማሳችንን አስፍቷል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቃውሞ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው።
ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ወይም ወደ 20 ነው እና ለሚፈልጋል ተሳታፊ እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር አሰልጣኞቹ ጋር ተስፋ ምናምን ታያለሽ እንደዚህ ሌላ ሰው መጥቶን ትምህርት ይሰጥ አለ ያን ያሁን እና ሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው ባጭሩ ሰው ይወጣቀላ ያስተማሩ እና አሁን ደግሞ ዳገር ያለንበት ሁኔታ ታቀያለሽ ብዙ ነገር ይጠላልን ግን ሰዓት ላይ እንደ ስፔሻሊ አስምት እየተፈጠረ ደግሞ ክረምት ላይ ነበርና በቃ የሚሰማው ሶሻል ሚዲያው ምንም ለልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆነ ያ ስልጠና መሰጠቱ በጣም አስፈላጊ ነበር እና ያንን ትምህርት ካገኙ በኋላ ሰውየው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ይነገራቸው። አሁን እንዳልኩሽ እዛም ላይ ሰውየው ያስተማረው እግር ኳስ ብቻ አይደለም
የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አሃዱ እንዲጠቁማል።
በተለይ ሰው ላይ ሲሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለነው ስለ ባህሪ ለውጥ ነው፣ እያወራን ያለነው ስለ ህይወት ክህሎት ነው፣ እያወራን ያለነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደሉም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው በረጅም ጊዜ የሚፈጅ ነው። እኔ እንደ ድርጅት መስራች ስራ አስኪያጅ ቮለንተር ነው የማደርገው፣ 100% ፉል ታይም ቮለንተር ነው እያደረኩ ያለሁት። ሌሎችም ቲሞቻችን ቦርዶም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሳሳብን ከማስረዝ አንጻር ምን ፈልገዋል ያ ላይ ይቀራ ያኛው ነው። ግን በዋነኝነት ሁለተኛው ቻሌንጅ ዓለም ላይ በጣም ትላልቅ ተቋማት አሉ፣ ትላልቅ የዩኤን ተቋማት አሉ፣ የፕራይቬት ሴክተር አሉ፣ እኛ ሀገር ያሉ ሌላ ሀገር ላይ በዚህ በስፖርት ልማት ብዙ አድቫንስ የሆነ ስራ ይሰራል። እኛ ሀገር ላይ ስትመጪ ምንም ስራ አይሰሩም። ስለዚህ እነሱን የማሳመኑን ስራ ሄዶ ኮንቬንስ የማድረጉ ስራ የሌላ ሀገሮችን ተሞክሮ የራሳቸው ኦርጋናይዜሽን ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት ላይ እነሱ በደንብ ያምኑበታል እና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደመጨረሻ ነገር እንደማይፈለግ ነገር ወይም ደግሞ እንደ አዲሽናል ነገር የማየት ነገሮች አለ እና አንዳንድ ኦርጋናይዜሽኖች ያው ዶነር ቤት ስለሆኑ ስራቸው ለዶነር ሪፖርት የማድረግ እንትኑ ምናምን የግድ አለባቸው እና እንትኑን ብዙ ጊዜ መሳሰሩን ነገር አይፈልጉት።
የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ ሀዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ትስስር ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዘው እየተንቀሳቀሰ መሆኑንም ለአሜሪካ ድምፅ አስታውቋል። ከአሜሪካ ድምፅ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው።
የምሽቱ የመጨረሻው ዘገባችን ስፖርት ነው። ኬኔዲ አባተ ይቀጥላል።
በቻይና ሱዙ ከተማ ቀዳሚ ለት በተካሄደ የዳይመንድ ሊግ ውድድር በ5000 ሜትር ሴቶች ኢትዮጵያውያን አትሌቶች ከአንደኛ እስከ አራተኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን መቅደስ አለምሸት በ14 ደቂቃ ከ36.7 ሰከንድ አንደኛ ሆና ስታሸንፍ የ2021 ከ20 ዓመት በታች የ800 ሜትር ሻምፒዮኗ አያል ዳኛቸው በ16 ማይክሮ ሰከንድ ብቻ ተቀድማ ሁለተኛ ወጣለች። ከ6 ወራት በፊት ህዳር ላይ ሁለተኛ ከወጣችበት የኒውዮርክ ማራቶን በኋላ የመጀመሪያው ድድሯን ያደረገችው ለተሰንበት ግዳይ በ14 ደቂቃ ከ37.13 ሰከንድ ሶስተኛ ስትወጣ ውብርስ ታስቻለ አራተኛ ደረጃን ይዛ አጠናቃለች። በወንዶች የ5000 ሜትር ውድድር ደግሞ አትሌት ሰለሞን ባረጋ የውድድሩን ክብረ ወሰን በመስበር አሸንፏል። በ17 ዓመቱ የሀገሩ ልጅ አትሌት ቢኒያም መሃሪ ብርቱ ፉክክር የገጠመው ሰለሞን ውድድሩን 12 ደቂቃ ከ55.68 ሰከንድ በሆነ ጊዜ ሲያጠናቅቅ ገና ሁለተኛ የ5000
ሜትር ውድድር ያደረገው ቢኒያም ከአንድ ሰከንድ በታች ዘግይቶ ገብቶ ሁለተኛ ወጥቷል። ሶስተኛ ደረጃን የያዘው ኬንያዊው ቤንሶን ኪፕላጋት ነው። በሌላ የአትሌቲክስ መረጃ አትሌት መዲና ኢሳ በ5 ኪሎ ሜትር ከ20 ዓመት በታች ውድድር የዓለም ክብረ ወሰንን ሰብራለች። በአዲዳስ ኩባንያ አዘጋጅነት ቅዳሜ በጀርመን በተካሄደው አዲዜሮ የ5 ኪሎ ሜትር ከ20 ዓመት በታች የጎዳና ላይ ሩጫ አትሌት መዲና በ14 ደቂቃ ከ38 ሰከንድ የዓለም ክብረ ወሰንን በመስበር ስታሸንፍ፣ ሌሎቹ ኢትዮጵያውያን መልክናት ውዱና ፎቲየን ተስፋይ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። በወንዶች 5 ኪሎ ሜትር ዮሚፍ ቀጀልቻ በ13 ደቂቃ አንደኛ ሲወጣ፣ የአገሩ ልጅ አዲሱ ይሁኔ በ13 ደቂቃ ከ05 ሰከንድ ሁለተኛ፣ የባህሬኑ ብርሃን ባለው ሶስተኛ ወጥቷል። ከሁለት ሳምንት በፊት ሚያዝያ 6 በቤጂንግ በተካሄደው የግማሽ ማራቶን ውድድር ላይ ከአንደኛ እስከ አራተኛ የወጡ አትሌቶች ያገኙት ውጤት ተሰርዞ ሽልማታቸውን እንዲመልሱ ተወስኗል። የቻይናው ሄጂያ ውድድሩን እንዲያሸንፍ አንድ ኢትዮጵያዊና ሁለት ኬንያዊ አትሌቶች ፍጥነታቸውን መቀነሳቸው በምርመራ መረጋገጡን አዘጋጆቹ ካሳወቁ በኋላ ነው ውሳኔው የተላለፈው። አሶሺየትድ ፕሬስ እንደዘገበው አራቱም ሯጮች ውጤታቸው የተሰረዘ ሲሆን የተሸለሙትን ሜዳሊያና ገንዘብ እንዲመልሱም ይደረጋል። በውድድሩ ላይ ኢትዮጵያዊው ደጀኔ ኃይሉ፣ ኬንያዊው ሮበርት ከተርና ዊሊ ምናንጋት፣ ቻይናዊው ሂጂያ ወደፊት እንዲያልፍ ምልክት ሰጥተውት እነሱ ፍጥነታቸውን ሲቀንሱ የሚያሳዩ የቪዲዮ ምስሎች መነጋገሪያ ሆነው ነበር። ጉዳዩን ለማጣራት የተቋቋመው ኮሚቴ ባወጣው መግለጫ መሰረት ሶስቱ ሯጮች ሆን ብለው ፍጥነታቸውን ቀንሰዋል። ልዩ ኮሚቴው አራት ሯጮች መጀመሪያ ላይ በስፖንሰር አድራጊ ድርጅት በአሯሯጭነት ተቀጥረው እንደነበር ገልጾ፣ ነገር ግን የውድድሩ ዋና አዘጋጆች ይህንን አያውቁም ብሏል። ከአሯሯጮቹ አንዱ ውድድሩን እንዳላጠናቀቀ ማስታውቋል። መግለጫው ውድድሩ የተጨበረበረ መሆኑን ባይገልጽም ይቅርታ ጠይቋል። ኮሚቴው በዚህ ውድድር የነበሩ ስህተቶችን ለይተን ሳናስተካክል በመቅረታችን ዓለምንና ሁሉንም የህብረተሰብ ክፍል ከልብ ይቅርታን ጠይቃለን ብሏል። የውድድሩ ዋና አዘጋጅ የሆነው ዣንግ አዎ ሉፓዎ ስፖርት ማኔጅመንት የተባለ ኩባንያም ከዚህ በኋላ የቤጂንግ ግማሽ ማራቶንን የማስተናገድ መብቱን ተነጥቋል። ፍጥነታቸውን ቀንሰዋል የተባሉት ሯጮች በውድድሩ ላይ የተሳተፉት በአሯሯጭነት እንጂ በተወዳዳሪነት እንዳልነበረ ከሯጮቹ አንዱ መግለጫው አይዘነጋም። የስፔን መንግስት የሀገሪቱን እግር ኳስ ፌዴሬሽን የሚቆጣጠር ልዩ ኮሚቴ አቋቁሟል። ኮሚቴው በቀድሞው ፕሬዝዳንት ሉዊስ ሩቢያሌስ ላይ የተፈጠረውን ቅሌት ተከትሎ ፌዴሬሽኑ አዲስ ምርጫ እስኪያደርግ ድረስ የሚቀጥል ነው። ሩቢያሌስ በዚህ ወር መጀመሪያ ላይ በሙስናና በህገ ወጥ የገንዘብ ዝውውር ተጠርጥሮ የተያዘ ሲሆን፣ በስፔን የዓለም ዋንጫ አሸናፊ ጄኒ ፌርሞሶ ላይ በፈጸመው የመሳም ቅሌትም ፍርዱን በመጠባበቅ ላይ ይገኛል። ሩቢያሌስ ተጫዋቿን ከንፈሯ ላይ የሳመው በስምምነት እንደነበረ ቢገልጽም ሄርሞሶ በበኩሏ ያለ ስምምነት ነው የሳመኝ ስትል ክዳለች። የስፔን እግር ኳስ ፌዴሬሽን በሌሎችም ቅሌቶች ስሙ እየተነሳ ሲሆን፣ የሀገሪቱ ብሔራዊ የስፖርት ምክር ቤት በፌዴሬሽኑ ውስጥ ለተፈጠረው ቀውስ ምላሽ ለመስጠትና የስፔንን አጠቃላይ ጥቅም ለመጠበቅ የመንግስት ተሳትፎ አስፈልጓል ብሏል። የስፔን መንግስት ይህንን ውሳኔ የወሰደው ፌዴሬሽኑ እያጋጠመው ያለውን ከባድ ሁኔታ ለማስተካከልና ድርጅቱ ተሐድሶ እንዲጀምር ለማስቻል ነው ሲልም አክሏል። ከመስከረም ወር ጀምሮ ከኃላፊነታቸው በተነሱት ሩቢያሌስ ምትክ ፌዴሬሽኑ አርብ ዕለት ፔድሮ ሮቻን አዲስ ፕሬዝዳንት አድርጎ የሾመ ቢሆንም እርሳቸውም በሙስና ቅሌት ምርመራ እየተደረገባቸው ይገኛል። ስፔን የ2030 የወንዶች የዓለም ዋንጫን ከፖርቹጋልና ሞሮኮ ጋር በጋራ ለማዘጋጀት በቤት ስራ ላይ ያለች፣ በፌዴሬሽኑ የተከሰተው ቅሌት ባለስልጣኖቿን ክፉኛ አሳስቧል። ፌዴሬሽኑን የሚመራው ኮሚቴ በገለልተኛ ሰዎች የተዋቀረ እንደሆነ ምክር ቤቱ ቢገልጽም የዓለም እግር ኳስ አስተዳዳሪው አካል ፊፋና የአውሮፓ አስተዳዳሪ ዩኤፋ ጉዳዩን በከፍተኛ ስጋት እየተከታተሉ መሆኑን አመልክተዋል። የፊፋ ሕግ አባል አገራት መንግስትን ጨምሮ ከሶስተኛ ወገን ተጽዕኖ ነጻ ሆነው የእግር ኳሱን ዘርፍ እንዲያስተዳድሩ ይደነግጋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
يا የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ ተጠናቀቀ። አብራችሁን ስለምትሻችሁ አብስተን አመሰግናለን። አስተያየት ወይም ጥያቄ ቢኖራችሁ በአማርኛ ፌስቡክ ገጽ ላይ ለጋቢና ቪኦኤ ያላችሁ አድርሱን። የደንገረመው መሰናዶን በመምራት ኤልያስ አስማረ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። ሰላም ጤና ይስጥልን። ደህና ደሩ።